የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ከሱዳኑ ፈጥኖ ደራሽ ኃይል ጋር በመታከያይደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ የለም ተብሏል። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርናም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርናም ጠቅላይ ሚኒስትር የሆኑት ለመሃር ግራው የሌበር ፓርቲ መሪነት ከተመረጡ ከሶስት ቀናት በኋላ ነው። የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ከዛሬ 16 ዓመት ወዲህ ዋንጫ ሲወስድ ትናንት ለሁለተኛ ጊዜ ሆኗል። ቡድኑ ዛሬ ሀገሩ ሲመለስ የጀግና አቀባበል ተደርጎለታል። ዜናው በዝርዝር። ከፈጥኖ ደራሽ ኃይል ጋር በመታከያይደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ ግን እንደሌለ የፈረንሳይ ዜና አገልግሎት ዘግቧል። ዓለም አቀፍ መገናኛ ብዙሃን ሱዳን በጎርጎሮሳዊ 2024 ዓ.ም ሁለት የክሎሪን ጋዝ የያዙ በርሜሎችን ጥላለች ሲሉ ዘግበው ነበረ። የአሜሪካን ውጭ ጉዳይ መስሪያ ቤት ባለፈው ወር ከሱዳን ጦር ሰራዊት ጋር አብሮ የሚሰራው የሱዳን መንግስት ካርቱም የፈረመችውን በጎርጎሮሳዊ 1999 የጸደቀውን የኬሚካዊ ጦር መሳሪያዎች ስምምነትን በመጣስ በጎርጎሮሳዊ 2024 ዓ.ም ኬሚካዊ ጦር መሳሪያዎችን ጥቅም ላይ አውሏል ሲል ሁለተኛ ዙር ማዕቀቦችን መጣሉን አስታውቆ ነበረ። ዋሽንግተን መሳሪያው የት ጥቅም ላይ እንደዋለ ግን አላሳወቀችም። የሱዳን መንግስት በበኩሉ የዩናይትድ ስቴትስን ክሶች መሰረተ ቢስና ፖለቲካዊ ዛቻ ሲል አጣጥሏል። ከዛሬ ጀምሮ ተግባራዊ እንደሚሆን የተነገረው አዲሱ ማዕቀብ ሱዳን የገንዘብ ድጋፍና የአሜሪካን የውጭ ንግድን እንዳታገኝ ይበልጥ ይገድባል። የሱዳን አውሮፕላኖችም የአሜሪካንን የአየር ክልል እንዳይጠቀሙ ይከለክላል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል የሶስት የአፍሪካ ሀገራት ጉብኝታቸውን ለመጀመር ዛሬ ወደ ሞሪቴኒያ ይሄዳሉ። ቫደፉል ከሞሪቴኒያ በተጨማሪ ናይጄሪያና ደቡብ አፍሪካንም ይጎበኛሉ። የቫደፉል ዲፕሎማሲያዊ ጉዞ ጀርመንና አውሮፓ ከአፍሪካ ሀገራት ጋር የፖለቲካና የኢኮኖሚ ግንኙነቶችን ለማጠናከር በመውሰድ ላይ ካሉት እርምጃዎች ጋር የተያያዘ ነው። መነሻውም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚያራምዱት የአሜሪካንን ጥቅም ብቻ የሚያስጠብቅ የንግድ ፖሊሲያቸውና አሜሪካም ከበርካታ የትብብር ስምምነቶች መውጣቷ መሆኑን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ከጉዞ አስቀድሞ የጀርመን የውጭ ጉዳይ መስሪያ ቤት አውሮፓና አፍሪካ በመልካ ምድራዊ አቀማመጥ ብቻ ሳይሆን በፖለቲካ፣ በኢኮኖሚና በደህንነት ጉዳዮች ረገድም የቅርብ ግንኙነት እንዳላቸው አስታውቋል። ቫደፉል ለጀርመን ኩባንያዎች እድሎችን የመለየት አጋጣሚዎችን ይፈጥራሉ፣ የኢኮኖሚ እድገትን ለመደገፍም የግል ውረታን ያስተዋውቃሉ በተባሉት በእነዚህ ጉብኝቶች ላይ የሚሳተፉ የንግድ ልዑካንንም አስከትለዋል። ባለፈው ጥር ኬንያንና ኢትዮጵያን የጎበኙት ቫደፉል በሚያዝያ ደግሞ ሞሮኮ ነበሩ። ጉብኝታቸውን የሚጀምሩባት 5 ሚሊዮን ሕዝብ ያላት ሞሪቴኒያ በአካባቢው ይበልጥ ከተረጋጉት ሀገራት አንዷ ናት። በአሁኑ ጊዜም ከጎረቤት ማሊ የተሰደዱ 320 ሺህ ስደተኞች ይገኙባታል። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርናም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። ጥያቄው የቀረበላቸው የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርናም ጠቅላይ ሚኒስትር የሆኑት ለመሃል ግራው የሌበር ፓርቲ መሪነት ከተመረጡ ከሶስት ቀናት በኋላ ነው። በርናም ኃላፊነቱን ከተረከቡ በኋላ ባሰሙት ንግግር የተሻልን መሆን አለብን፣ የተሻልንም እንሆናለን፣ ተስፋውንም እንመልሳለን በማለት ቃል ገብተዋል።
I know people at home are fed up with politics.
ህዝቡ በፖለቲካው እንደተሰላቸው አውቃለሁ። ሰማችኋለሁ። እውነቱን መናገር ፈልጋለሁ። ጥሩ አልነበርንም። የተሻልን መሆን አለብን። እንሆናለንም። ይህንን ጊዜ ለብሪታንያ ወሳኝ ስራ የሚከናወንበት ወቅት እናደርጋለን። ባለፉት 40 አመታት ከነበረው ትልቅ ለውጥ እናመጣለን።
ኪር ስታርመርን የተኩት በርንሃም ለ9 አመታት የተሳካላቸው ከንቲባ እንደነበሩ ይነገራላቸዋል። ከጎርጎሮሳዊ 2001 እስከ 2017 የብሪታንያ ፓርላማ አባል ነበሩ። በቀድሞቹ የብሪታንያ ጠቅላይ ሚኒስትሮች በቶኒ ብሌር እና በጎርደን ብራውን ዘመነ ስልጣን ከፍተኛ ሚኒስትር ሆነውም አገልግለዋል። በማንቸስተር 3 ተከታታይ ምርጫዎችን ማሸነፋቸው ለበርንሃም የሰሜኑ ንጉስ የሚል ቅጽል ስም አሰጥቷቸዋል። በርንሃም ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከዛሬ 10 አመት ወዲህ ሀገሪቱን ለመምራት የተመረጡ 7ኛው ጠቅላይ ሚኒስትር ናቸው። ይህ ዶች ቨለ DW ነው። ኢራን ዛሬ ከሰዓት በኩዌት ላይ አዲስ ጥቃት መሰንዘሯን አስታወቀች። ጥቃቱን ለመከላከል የኩዌት ጦር ኃይል ወደ ሀገሪቱ የሚወነጨፉ ሚሳኤሎችንና ድሮኖችን ለመመከት የሚያስችለውን የአየር መከላከያዎች ጥቅም ላይ እየዋለ መሆኑም ተዘግቧል። የኩዌት ጦር በኤክስ ገጹ እንደጻፈው በኩዌት የሚሰማው ፍንዳታ ወደ ሀገሪቱ የሚሰነዘር ጥቃትን ለመመከት የሚወሰድ እርምጃ ነው ሲል አስታውቋል። ከዚህ ውጪ ጦሩ የደረሰውን ጉዳትም ሆነ ሌሎች ዝርዝር መረጃዎችን አልሰጠም። በጎረቤት ባህሪንም የአየር ድብደባ ማስጠንቀቂያ ድምጾች ተሰምተዋል። ነዋሪዎች ደህንነታቸው ወደ ተጠበቀ አካባቢ እንዲሄዱም የሀገር ውስጥ ጉዳይ ሚኒስቴር ጠይቋል። ኢራን ሁለቱ ሀገራት ላይ ጥቃቶቹን የሰነዘረችው ዩናይትድ ስቴትስ በኢራን ኢላማዎች ላይ የምታካሄደውን የድብደባ ዘመቻ ከቀጠለች በኋላ ነው። በዚሁ እርምጃም ቴህራን በአካባቢው የዩናይትድ ስቴትስ ጦር ሰፈሮች በሚገኙባቸው ሀገራት ላይ የአጸፋ እርምጃ እየወሰደች ነው። በባህረ ሰላጤው የዩናይትድ ስቴትስ ወታደራዊ ተቋማት የሚገኙባቸው አጋሮቿ ኩዌትና ባህሬን ዛሬ ጠዋትም በኢራን ጥቃት ተፈጽሞባቸዋል። 5ኛ ቀኑን ያስቆጠረው የሰሜን ምስራቅ ማድሪዱ ሰደድ እሳት በፍጥነት መዛመቱ ቀጥሏል። ሰደድ እሳቱ ዛሬ ከትናንትናው በእጥፍ የበለጠ ወደ 26000 ሄክታር የሚሸፍን መሬት ማቃጠሉን የአካባቢው ራስ ገዝ አስተዳደር ፕሬዝዳንት ተናግረዋል። ፕሬዝዳንቱ እንዳሉት ከስፔን ዋና ከተማ ማድሪድ 60 ኪሎ ሜትር በሚርቅ ስፍራ የተነሳው ሰደድ እሳት በአካባቢው ከደረሱት የእሳት አደጋዎች እጅግ የከፋው ነው። ከደቡብ ምዕራብ የሚነሳው ንፋስ ብዙውን የጭስ ደመና ከማድሪድ እየገፋ መሆኑ ተዘግቧል። በአካባቢው የሚኖሩ ቁጥራቸው ወደ 1200 የሚደርስ ሰዎች አካባቢውን ለቀው እንዲሄዱ ተደርጓል። እሳቱን ለማጥፋት በመቶዎች የሚቆጠሩ የአደጋ ሰራተኞች ተሰማርተዋል። እስካሁን በተሰበሰቡት መረጃዎች ካለፈው ጥር ወዲህ በስፔን ከ100,000 ሄክታር በላይ በደን የተሸፈነ መሬት በሰደድ እሳት ወድሟል። በፈረንሳይም የእሳት አደጋ ሰራተኞች በተለይ በሀገሪቱ ደቡባዊ ክፍልና በሜዲትራኒያኑ የባህር ዳርቻ ኮሪሲያ እሳቱን ለማጥፋት እየታገሉ ነው። በአሁኑ ጊዜ አዲስ የሙቀት ማዕበል ወደ ደቡብና ደቡብ ምስራቅ አውሮፓ እየመጣ ነው። በሌላ በኩል ባለፈው እሁድ 800 መንገደኞችን አሳፍሮ ከፈረንሳይዋ ኒስ የተነሳ ባቡር ጉዞውን መቀጠል ባለመቻሉ ሊዝ አርክ በተባለች አነስተኛ መንደር ለመቆም ተገዶ ነበረ። በፈረንሳይ ከጥር ወዲህ ወደ 40,000 ሄክታር የሚጠጋ መሬት በእሳት ጋይቷል። በመላ ሀገሪቱ እሳት በመለኮስ የተጠረጠሩ 111 ሰዎች በቁጥጥር ስር መዋላቸውን የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር አስታውቀዋል። ከ39 ቀናት በፊት የተጀመረው የዓለም እግር ኳስ ዋንጫ ጨዋታ ትናንት በስፔን አሸናፊነት ተጠናቋል። የዘንድሮው የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ከዛሬ 16 ዓመት ወዲህ ዋንጫ ሲወስድ የትናንቱ ለሁለተኛ ጊዜ ነው። ቡድኑ ዛሬ ሀገሩ ሲገባ የጀግና አቀባበል ተደርጎለታል። ትናንት ስፔንና አርጀንቲና ኒውጀርሲ ዩናይትድ ስቴትስ በሚገኘው ስታዲየም ውስጥ የተጋጠሙበት የዋንጫ ሽሚያ በመደበኛው 90 ደቂቃ ከሁለቱም ወገን ምንም ግብ ሳይገባ ካበቃ በኋላ በ30 ደቂቃው ተጨማሪ ጊዜ ስፔን ባስቆጠረችው አንድ ግብ ዋንጫውን ለማንሳት በቅታለች። ግጥሚያውን ከባለቤታቸው ጋር በአካል ተገኝተው የተከታተሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዓለም እግር ኳስ ፌዴሬሽን ፊፋ ፕሬዚዳንት ጃኒ ኢንፋንቲኖ ጋር ዋንጫውን ለባለድሉ የስፔን ቡድን አበርክተዋል። በዚህ ጨዋታ ግብ ያስቆጥራል ተብሎ የተጠበቀው ታዋቂው የአርጀንቲና ቡድን ተጫዋች የሊዮኔል ሜሲም ሆነ የሌሎች የቡድኑ ኮከብ ተጫዋቾች የግብ ሙከራዎች ሳይሳኩ ቀርተው ጨዋታው በስፔን አሸናፊነት ተጠናቋል። ያሁኑ የዓለም ዋንጫ ለሜሲ የመጨረሻው የዓለም ዋንጫ ጨዋታ ሊሆን እንደሚችል ሲነገር ነበር። ሜሲ ትናንት የሁለተኛነት ደረጃ ሜዳሊያ ከተሸለመ በኋላ አንብቷል። ውጤቱ በመላ ስፔን ዜጎችን አስፈንድቋል። ቡድኑ ካሸነፈ በኋላ በምራብ ስፔን ፌሽታ ላይ የነበሩ ሰዎች በተሰበሰቡበት አካባቢ አንድ ፏፏቴ ተደርምሶ በደረሰ አደጋ የ13 ዓመት ልጅ ሲሞት ሌሎች ደግሞ ቆስለዋል። ይህ ዶቼ ቬለ ዲደብሊው ነው። ከዶቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ። ከሱዳኑ ፈጥኖ ደራሽ ኃይል ጋር በመታካይደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ የለም ተብሏል። ዛሬ ተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ዛሬ ወደ ሀገሩ ሲመለስ የጀግና አቀባበል ተደርጎለታል። ዜናው በዚሁ አበቃ።